አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የእሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት ካለፈው የሚቀጥል ሲሆን በመጽሐፍ ቅዱሳችን ላይ ለምሳሌ ምዕራፍ 4 ከቁጥር 10 እስከ 12 የአምላካችን ቃል የሚናገረውን ክፍል አነባለሁ። በመከራ ቀን በተላላ ጉልበትህ ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። እነሆ ይህን አላውቅም ብትል ልቦችን የሚመረምር እርሱ አስተውልምን? ነፍስንም የሚመለከት እርሱ አውቅምን? ለሰውስ ሁሉ እንደ ሥራው አይመልስለትምን? ይላል እግዚአብሔር ቃል። ውድ አድማጮች፣ ዛሬ በመድራችን የምንሰማውና የምናየው ችግር ቤተ ክርስቲያንን የሚከፋፍል ክርስቲያኖችን የሚለያይ ሁኔታ እያመጣ እንዳለ እንመለከታለን። የሀገራችን ጉዳይ የማይመለከተው የማያሳስበው ሰው አለ ብዬ አላምንም። በመንፈሳዊ ነገር የሚጣጣም አመለካከት እንኳን ያላቸው ክርስቲያኖች ሳይቀሩ ዛሬ በሀገራችን በሚታየው ጉዳይ ላይ የማይስማማና የማይጣጣም አመለካከቶች ሁሉ ያንጸባረቁ ይታያል። አንዳንድ አማኞች በሶሻል ሚዲያ ላይ ጠንካራ የሐሳብ ልውውጥ በማድረግ መተቻቸት ጀምረዋል። በቅርብ ጊዜ የደረሰኝ ማስረጃ እንደሚያሳየኝ የቤተክርስቲያን አገልጋይ ነኝ የሚሉ ሰላምና ጤና እንደማያመጡ የሚታወቁ ድርጅቶችን እንኳን በገንዘባቸው ህዝብን ከህዝብ የሚከፋፍል ድርጅትን በጽሑፎቻቸው ሁሉ በመደገፍ አቋም እየወሰዱ ያሉ የቤተክርስቲያን ፓስተሮች እንዳሉ ሁሉ ተመልክቻለሁ። በርካታ ክርስቲያኖች እኛ በፖለቲካ ውስጥ መግባት የለብንም፣ በጸሎት ብቻ ነው ሀገራችንን የምንረዳው በማለት የዋህ አቋም የሚወስዱም ይታያሉ። እንዲህ ለመሰለው ስብስብ ሀገራዊ ችግር እግዚአብሔርን የምንታመን ሰዎች ምን ማድረግ አለብን? ከላይ በመግቢያው ላይ አነበብኩት የአምላካችን ቃል ባለፈውም ሳምንት የተመለከትነው የእግዚአብሔር ቃል በመከራ ቀን መላላት እንደሌለብን ያሳስበናል። የመከራ ቀን አሁን ሀገራችን ኢትዮጵያ ያለችበትን ሁኔታ የሚያሳይ ነው። በሀገራችን የሞቱ፣ የቆሰሉ፣ በመቃብር ቤት በቤተ ክርስቲያን ተጠልለው ያሉ በርካታ ሰዎች አሉ። ንብረታቸው ወደመባቸው፣ ተወልደው ካደጉበት ስፍራ የተፈናቀሉ፣ መሄጃ የጠፋባቸው ሰዎች አሉ። ይህ የሆነ ባለበት ሀገር መከራ የለም የሚል ሰው ካለ ትልቅ ስህተት የሚሳሳት ሰው ነው። ከላይ ዘረዘርኳቸው ሁኔታዎች እንኳን በቀጥታ ባይደርስባቸው ዛሬ የመከራ ጥላ ያጠላባቸው ሰዎች በርካታ የሀገራችን ገጠሮችና ከተሞች ውስጥ የሚኖሩ ወንድሞቻችን፣ እህቶቻችን እንዳሉ መርሳት የለብን። እንዲህ ያለ መከራ በሚደርስበት ጊዜ ጉልበታችን መላላት እንደሌለበት የአምላክ ቃል ያስተምረናል። ውድ አድማጮች፣ ይህንኑ ቃል አዲሱ መደበኛ ትርጉም እንዲህ ሲል ውብ በሆነ አማርኛ ያቀርበዋል። በመከራ ጊዜ ፈራ ተባካል፣ አቅምህ ምንኛ ደካማ ነው። ወደ ሞት የሚነዱትን ታደጋቸው፣ እየተጎተቱ ለእርድ የሚሄዱትን አድናቸው። አንተም ስለዚህ ነገር ምንም አላውቅም ብትል ልብን የሚመረምር እርሱ አያስተውልምን? ሕይወትን የሚጠብቃት እርሱ አያውቅምን? ለእያንዳንዱስ እንደ ሥራው መጠን አይከፍለውምን? ይላል እግዚአብሔር ቃል። አንድ ሰው ፈራ ተባ የሚለው ለምንድን ነው? ውድ ወገኖቼ፣ ለሞት የሚነዱትን የሚነዳቸው፣ ሊታረዱ የተወሰኑትን የወሰነባቸው፣ በእኔም ላይ አደጋ ያመጣል በሚል ፍርሃት ነው። በመከራ ቀን የሰው ጉልበት የሚላላበትን ሁኔታ በብዙ መልክ ሰፋ አድርጎ መመልከት ይቻላል። እኔ ላስተምር ካሰብኩት ሁኔታ ብቻ በመወሰን ብንመለከት በርካታ አማኞች የፖለቲካ ስህተት እንዳንፈጽም እንፈራለን ሊሉ ይችላሉ። የምንደግፈውን የተቀበልነው መንግስት ተቃዋሚ ሆነን መታየት አንፈልግም ሊሉ ይችላሉ። አንዳንዶች ደግሞ ፈራተባ የሚያደርጋቸው መንፈሳዊ ነገራችን እንዳይበላሽብን ስጋውያን እንዳንሆን ጥንቃቄ እናደርጋለን ይላሉ። በብዙ ቅንነት የተሞሉ በጣም ብዙ ሰዎች ምን ማድረግ እንዳለባቸው ካለማወቅ የተነሳም ይፈራሉ። ሰዎች መከራ ሲቀበሉ ፈራተባ ማለት ጉልበትን እንዴት ነው የሚያላለው? ጉልበታችን እንዴት ይደክማል? ጉልበታችን ጥቂት ሆኖ ለምን እንደም ይመዘነው? ወደ ሞት የሚነዱት ሌሎች ሰዎች፣ ሞት የሞት ጣይ ተወሰነባቸው ሌሎች ሰዎች፣ የነሱ ጉዳይ የኛን መንፈሳዊ አቅም የሚለካና የሚመዘንበት ምክንያቱ ምንድነው? ሰዎች መከራ እየተቀበሉ ሳሉ መከራቸውን ችላ ብሎ የራሱን ህይወትና ኑሮ ብቻ የሚመለከት ሰው ኃይልና ብርታት ሊኖረው እንደማይችል ነው እግዚአብሔር ቃልም ይነግራል። ውድ አድማጮች፣ የሰውን ህሊና የሚጎዳና የሚያሳዝን ነገር ሁሉ የሰውን መንፈሳዊ አቅም የህይወትን ጤናማነት የመንካት ባህሪ አለው። በሌላ ሰው የደረሰ በኔ አይደርስም ብሎ የሚያምን ሰው የሰው ልጆች የሚካፈሉትን የህይወት ትስስር የማስተውል ሰው ነው። እንኳን በሀገራችን፣ እንኳን በኢትዮጵያዊነታቸው፣ እንኳን በሰብአዊነታቸው በምናውቀው ባደግንበት በተወለድንበት ሀገር መከራ በሰዎች ደርሶ ይቅርና ተከራይተን በምንኖርበት ቤት አካባቢ ዛፍ እንኳን ሲቆረጥ ጭር ይለናል። የደነዘዘ ህይወትን የምንኖር ካልሆነን በስተቀረ ዛሬ በመድራችን ላይ የሚደርሰው መከራ የማይመለከተው የማይነካው ሰው የለም። መንፈሳዊ ህይወታችን ከሌሎች ሰዎች ጋር በእጅጉ የተቆራኘ ነው። ይህንን እይታና መረዳት ከየት እንዳገኘሁት ላሳያችሁ። ሐዋርያው ጳውሎስ ለጢሞቴዎስ በመጀመሪያ መልእክቱ ውስጥ በምዕራፍ 2 ከቁጥር 1 እስከ 4 ላይ በጻፈለት መልእክት ይህንን የከበረ መንፈሳዊ ህይወት ይናገራል። ጳውሎስ እንዲህ ይላል፣ እንግዲህ ከሁሉ አስቀድሞ ልብ በሉ፣ ከሁሉ አስቀድሞ በማለት ይናገራል፣ ልመናና ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ ለነገስታትና ለባለ ስልጣናት ሁሉ እንዲደረጉ አሳስባለሁ ይላል። ይህም በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው ይላል። ይህ በእግዚአብሔር በአዳኛችን ፊት ደስ የሚያሰኝ ነው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል ይላል። ጳውሎስ እንግዲህ ከሁሉ አስቀድሞ በማለት የሚናገረው ምንድነው? ከሁሉ የሚቀድመው ነገር ብለን ብንል ያነበብነው የአምላካችን ቃል እንደሚያሳየን ልመና፣ ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረጉ አሳስባለሁ ስላለ ጳውሎስ ከነገሮች ሁሉ አስቀድሞ በቤተ ክርስቲያን አማኞች ከሚያደርጓቸው ነገር ሁሉ ከፍተኛ ቅድሚያ ሰጥተው ይህንን እንዲያደርጉ ያሳስባል። ለምንድን ነው ጳውሎስ ይህንን ከፍተኛ ስፍራ የሚሰጠው? ምክንያቱን ሲናገር ራሱ ጳውሎስ ሲናገር በቁጥር 2 ላይ ይህም በእውነተኛ መንፈሳዊ ህይወት በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው ይላል። እንዲህ ያለ አይነት ጸሎት ከሁሉ በፊት መደረግ ያለበት፣ እንዲህ ያለ ልመና መደረግ ያለበት፣ እንዲህ ያለ ምልጃ መደረግ ያለበት፣ ለነገስታት ለሰዎች መጸለይ የሚገባን የኛን ህይወት ስለሚነካ ነው ይላል። በሰላም መኖር አንችልም። መንፈሳዊ ህይወታችን ሊስተካከል አይችልም። መንፈሳዊ ህይወታችን፣ ቅድስና ህይወታችን፣ የሰላምና የጸጥታ ህይወታችን ከሌሎች ሰዎች ጋር የተያዘ ነው ይላል። መንፈሳዊ ህይወት በዚህ ዓለም ላይ ነው የምንኖረው። መንፈስ በሆነ ዓለም ውስጥ ገብተን አይደለም የምንኖረው። ስጋ በለበስንበት በዚህ በምድር ላይ ነው የምንኖረው። ጎረቤቶቻችን፣ ዙሪያችንን ያሉት የምንኖርበት ከተማ ውስጥ ያሉ ሰዎች፣ በምንሰራበት መስሪያ ቤት ውስጥ ያሉ ሰዎች፣ በምንኖርበት ስቴት ውስጥ ሀገር ውስጥ ያሉ ሰዎች መንፈሳዊ ነገራችንን አፌክት ያረጉታል። አንድ ሰው አንድ ነገር ቢያደርግ የብዙ ሰዎችን ህይወት የሚነካ ችግር ይፈጠራል። በአንድ ሰው ንግግር፣ በአንድ ሰው ስተት፣ በአንድ ጉዳይ አገር ይበጠበጣል። ይሄንን በእኛ ሀገር ያየነው ወገኖች፣ እንዲህ ባለ አይነት መንገድ በሰላምና በጸጥታ ሰዎች መኖር አይችሉም። ቤታቸውን ጥለው ይሸሻሉ፣ ይፈራሉ፣ ይጨነቃሉ። በቅድስና መኖር አይችሉም። ዝግ ያለ ህይወት አይኖራቸውም። የተርበተበተ፣ የፈራ፣ የተጨነቀ ህይወት ሰዎች ይኖራቸዋል። ስለዚህ ጳውሎስ ምን ይላል? ለሰዎች ሁሉ ለነገስታትና ለባለ ስልጣናት ሁሉ ልንጸልይ ይገባል ይላል። ውድ ወገኖቼ፣ ዛሬ መከራ የደረሰባቸውን ሰዎች ወንድሞቻችን እህቶቻችን ላይ ደረሰው እኔን አልነካኝም አይመለከተኝም ብለን ብንል የነሱ ጉዳት ጠባሳው፣ በዚህ ምክንያት የሚመጣው መዘዝና ጣጣ ለሁላችን ጉዳት ይሆናል፣ ይነካናል፣ ይመለከተናል። ብዙ ሰዎች የማያስተውሉት ነገር፣ ትልቅ ኪሳራ የሚያመጣ ነገር የህሊና ጉዳይ ነው። እውነተኛ መንፈሳዊ ህይወትን የሚኖሩ ሰዎች አበክረው የሚመለከቱት የህሊና ንጽህናንና በህሊናቸው ውስጥ የሚከሳቸው ነገር እንዳይኖር ተጠንቅቀው ይኖራሉ። በንጹህ ህሊና ነው ሃይማኖት የሚያዘው። ሌሎች ሰዎች ላይ ግፍ ሲደረግ፣ በደል ሲደረግ፣ በደል አድራጊዎችን ፈርተን፣ ግፍ አድራጊዎችን ፈርተን፣ ክብራችን ያገኘነው ስልጣን እንዳይነካብን ወይም ደግሞ ከክፎች ጋር የተወዳጀንበት ትስስር እንዳይላላ በመፍራት ብዙ ሰዎች ላይ ግፍ ሲደረግ፣ መናገር ሲገባን፣ ተጽዕኖ ማምጣት ሲገባን፣ ይህ ትክክል አይደለም ማለት ሲገባን፣ ውድ ወገኖቼ፣ ህሊናችን ውስጥ ያለው ክስ የሌሎችን ደም፣ የሌሎችን መከራ፣ የሌሎችን ስቃይ ዝም ያልንበት ሃይማኖታችንን የማጉደፍ ባህሪ አለ። ሃይማኖታችንን በንጽህና ለመኖር የምንችልበትን ሁኔታ የማጨማደድ ባህሪ አለው። በንጹህ ህሊና ሃይማኖታችን የምንይዝበት ህሊናችን ይቆሽሻል። ሌሎች በሰሩት ግፍ አድራጊዎች እንኳን ባንሆን በመተባበራችን ስማችንን ለመጠበቅ፣ ላለመነቀፍ፣ ላለመታወቅ አቋም በወሰድንበት ነገር ችግር በራሳችን ላይ ላለማምጣት ያደረግነው እርምጃ ህሊናችንን ያበላሸዋል። ሐዋርያው ጳውሎስ እንዲህ ካለ ችግር እንድንድን መጸለይ እጅግ በጣም አስፈላጊ እንደሆነ ይናገራል። መሪ አድርጌ የወሰድኩት የእግዚአብሔር ቃል በመከራ ቀን የላላ ጉልበት እንዳይኖር ይላል። የሃይማኖት ጉልበት፣ ይሄ የጡንቻ ጉልበትን አይደለም የሚያሳየው። የሃይማኖት ጉልበት፣ የእምነት ጉልበት፣ የህሊና ጉልበት፣ ለፍትህ የቆመ ጉልበት ያጣ ሰው አትሁን። ኦፖርቹኒስት አትሁን። በገጠመ ነገር ሁሉ ተደማጭነትን፣ ተቀባይነትን ለማግኘት ብለህ አድርባ አትሁን። ሰዎች ሊሞቱ እያሉ ዝም አትበል፣ ተናገር፣ ተናገር። ፍትህ ሲጓደል፣ መሪዎች ቢሆኑ፣ ባለስልጣኖች ቢሆኑ፣ ህግ አስከባሪዎች ቢሆኑ፣ በሰዎች ላይ ግፍ ያደረጉ ሰዎችን ስታቅ፣ ስትመለከት ዝም አትበል። አቋም ውሰድ። አድናቸው፣ ታደጋቸው። ለምን በእንደዚህ ያለ ጊዜ ፈራተባ ብትል አቅምህ የላላ ነው፣ ደካማ ነህ፣ የሃይማኖት ህይወት ኖራለሁ ማለት አትችልም ይላል የእግዚአብሔር ቃል። ጳውሎስ እንደዚህ ባለ መንገድ ጸልዩ ብሎ የሚለው እኔና እናንተ የሌሎች ሰዎች የሚያደርሱት ግፍ ይነካናል፣ ፍትሃዊ ነገር ሲጠፋ ይጎዳናል። እንዲህ ያለ ምክር የሚመክረው ለጢሞቴዎስ በሮማ መንግስት ስር ሳለ ነው። የሮማ መንግስት ክርስቲያን የሆነ መንግስት አይደለም። ጳውሎስ እንዲህ ያለ ጸሎት ይደረግላቸው የሚላቸው ባለስልጣናት፣ ነገስታቶቹ እግዚአብሔርን የሚያውቁ አይደሉም። ጸልይላቸው፣ ይለመንላቸው፣ ይማለድላቸው የሚባሉት ሰዎች አህዛብ ናቸው፣ ጣዖት አምላኪዎች ናቸው። የነሱ ህይወት ከተበላሸ፣ ነገራቸው ትክክል ካልሆነ፣ የኛን ህይወት ይነካል ይላል ጳውሎስ። ስለዚህ በቅድስና ለመኖር እግዚአብሔርን መስለን ለመኖር የማንችል እንሆናለን። ውድ ወገኖቼ እንደዚህ ባለ አይነት ሁኔታ ማሰብ መቻል አለብን። ከሁሉ አስቀድሞ ያለ ነው ጳውሎስ የሚናገረው ይህንን ይህን በእውነተኛ መንፈሳዊ ህይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው የሚል ምክንያት ይናገራል። ውድ አድማጮች እውነተኛ መንፈሳዊ ህይወት የቅድስና ህይወት የሰላም የጸጥታ ኑሮ ሰው ለብቻው የሚኖረው ህይወት አይደለም። በዙሪያችን ያሉት ጎረቤቶቻችን፣ በስራ ገበታ የምናገኛቸው የስራ ባልደረቦቻችን፣ በምንኖርበት ሰፈርና መንደር ያሉ ነዋሪዎች፣ ያለንበት ከተማ፣ የምንኖርበት ካውንቲ ስቴቱ በመንፈሳዊ ህይወታችን ላይ ተጽዕኖ ያመጣል። በጥቂት ሰዎች በአንድ ሰው ብዙ ጣጣ በሀገር ላይ ሊመጣ ይችላል። ለኛና የኛ ለምንለው ብቻ በስስት ብንጸልይ ውድ ወገኖቼ የጸጥታና የሰላምን ህይወት እኛ በቤታችን ብቻ ልንኖር አንችልም። ጎረቤታችን ለመታወክ ይደረገናል። ይሄንን በጣም አርገን አርቀን ማሰብ አለብን። ዛሬ በመድራችን ላይ ግፍ የደረሰባቸውን ሰዎች ጉዳይ ችላ ማለት አንችልም። ይሄ እግዚአብሔር ቃል የሚያስተምረን ትምህርት ማስተዋል አለብን። እውነተኛ መንፈሳዊ ህይወት የቅድስና የሰላም የጸጥታ ህይወት መኖር አቅቶት ከቤቱ ውጪ ከከተማ ውጪ ተኮራምቶ የተቀመጠውን ሎጥን እናስብ። ያላገቡ ልጆቹን ጥሎ ውጭ ከተማ ውስጥ ከከተማ ውጭ ተኮራምቶ የተቀመጠው ሎጥን እናስብ። በእነዚህ ሰሞናት አንድ ወዳጄ ለለቅሶ ወደ ሐረር ሄዶ እንደነበረ አጫወተኝ። በከተማ ውስጥ እንዴት አንድ ቀን እንኳን ማደር እንደሚያስጨንቅ፣ እንዴት ኮምፎርታብል እንዳልሆነ፣ እንዴት እንደተቸገረ ይነግረኝ ነበር። ይህንን ልብ ብለን መመልከት አለብን። እኔ ዛሬ እዚህ ነኝ ያለሁት፣ እናንተ እዚህ ናችሁ ብዙዎቻችሁ። እኛ እዚህ ስላለን አይነካንም እንላለን። የሃይማኖት ህይወት የምንኖርበት ህሊናችን ኢትዮጵያ ነው ያለው። ኢትዮጵያ ያለው ጉዳይ ይነካዋል፣ ይመለከተዋል። ይሄ የግለሰብ ጉዳይ ብቻ አይደለም። በአንድ ከተማ ውስጥ የሚከናወነው ግፍ የከተማው መንፈስ፣ የሰዎች፣ የባለስልጣናት፣ ያስተዳደር በደል ውጤት ነው። በአንድ ከተማ ውስጥ በሰላም ወጥቶ ለመግባት ሰው የሚጨነቅበት ሁኔታ የማይመች ይሆናል። አብርሃም በዚህ ከተማ እግዚአብሔር መፍራት ስለሌለ ያለ ሚስቱን እህቴ ነች ብሎ እስኪዋሽ ድረስ የደረሰበት ጉዳይ ነው። ይህን በተመለከተ ብዙ ልንማረው የሚገባ ነገር አለን። ነገር ግን ውድ ወገኖቼ ዛሬ እኛን በቀጥታ የሚጎዳን አይደለም ብለን የምንመለከተው ችግር ሁሉ ይመለከተናል። አንዳንድ ሰዎች በመቀራቀን ለራሳቸው የኔ ለሚሉት ብቻ በመጸለይ ተጠብቀው ሊኖሩ እንደሚችሉ ያስባሉ። ውድ አድማጮች ይሄንን በጣም አድርገን በማስተዋል እንመለከት ይገባል። ሰዎች በክፋት፣ በብሪት፣ በግፍ፣ በውሸት በሰዎች ላይ ችግር ሲያደርሱ እኔን እስካልነኩ ድረስ ብለን ዝም ብንል የነዚያ ሰዎች ክፋት ራሱ እኛን የሚለበልበን ዘመን ይመጣል፣ ጊዜ ይመጣል። ዝም ያልናቸው ሰዎች በከፋታቸው ይሰለጥኑብናል። እነርሱ እንኳን በእኛ ላይ ባይሰለጥኑ እነርሱን ሊፈርድ ባለበት ጊዜ እግዚአብሔር ዝም የሚሉትንም ጭምር አብሮ ይቀጣል። እግዚአብሔር ግፍ ሲደረግ እያዩ ምላሽ አልሰጡትን፣ አቋም ያልወሰዱትን ሰዎች ይፈርድባቸዋል። በመከራ ቀን አቅሙ የሚላላ ሰው፣ ፈራተባ የሚል ሰው የተሰጠው ማስጠንቀቂያ ልብ ብለን እንመልከት። የእግዚአብሔር ቃል ያነበብኩላችሁ ቃል እንደዚህ ይላል፣ በመከራ ጊዜ ፈራተባ ካልህ አቅምህ ምንኛ ደካማ ነው። ወደ ሞት የሚነዱትን ታደጋቸው፣ እየተጎተቱ ለእርድ የሚሄዱትን አድናቸው። አንተ ስለዚህ ነገር ምንም አላውቅም ብትል፣ እኔ አላቅም ምንም አላቅም ብዙ ምክንያቶች ብትደረድር አላውቅም ብትል ልብን የሚመረምር እርሱ አያስተውልምን? እያወቅ ዝም እንዳልክ ሕይወትህን የሚጠብቃት እርሱ አያውቅምን? ለእያንዳንዱስ እንደ ሥራው መጠን አይከፍለውምን? ወደ ሞት የነዷቸውን ሊፈርድባቸው አለ እግዚአብሔር። ሞት የወሰኑባቸውን የሚፈርድባቸው እግዚአብሔር አንተ ራስህ በመከራቀን በመላላትህ አቋም ባለመውሰድ ባለመናገርህ እግዚአብሔር አንተንም ይፈርድብሃል ነው የሚለው። አማኞች መከራ በሚደርስበት ጊዜ ዝም ማለት የለብንም። ድምጻችንን ማሰማት ወደ እግዚአብሔር መጮህ መናገርም ይሄንን ነገር ችላ ብለን ወሬ ዜና ብቻ አድርገን ማየት የለብንም። በዚህ ሰዓት የሚበሉት ያጡ የተቸገሩ የተጨነቁ ሰዎች ወንድሞች እህቶቻችንን ልናስብ ይገባናል። ለሰው ሁሉ እንደሰራው የሚከፍለው እግዚአብሔር እጁን በሚዘረጋበት ጊዜ እኛንም ይመለከታናል። ላስቴር የተሰጣት ማስጠንቀቂያ ይሄ ነው። እግዚአብሔር ለዚህ ቀን ነው በስልጣን ላወጣሽ። ነገር ግን አንቺ ዝም ብቲ አይመለከተኝም ብቲ በቤተ መንግስት ነኝ ብቲ እግዚአብሔር ለአይሁድ መዳን ያደርግላቸዋል። አንቺና ቤተሰቦችሽ ግን ትውልድሽ ትጠፋላችሁ እንደተባለች እኛም እግዚአብሔር እንዳይፈርድብን ልንጠነቀቅ ይገባናል። ይህ ማስጠንቀቂያ የመንግስት ባለ ስልጣናትን እንዲህ ያለውን እኩይ ተግባር ለማስቆም ተጽዕኖ ፈጣሪ ሊሆኑ የሚችሉ ሰዎችን ሁሉ ይመለከታል። የሃይማኖት መሪዎችን ግለሰቦችን ሁሉ ይመለከታል። ለሰው ፊት የማደላው ከፍ ያለውን ዝቅ የሚያደርገው በሰማይና በምድር ስልጣን ያለው አምላካችን እግዚአብሔር የደሃደጎችን ፍርድ ለማንም ስጋ ለባሽ ክብርና ስምዝ ብሎ ዝም አይልም። የናቡቴን ደም ለመበቀል የንግስት ኤልዛቤልን ስጋ ውሾች እንዲበሉት እንዲቦጫጭቁት እግዚአብሔር በክብር ከመትኖርበት ቤተ መንግስት ላይ በምድር ላይ ከሰከሳት አምላክ ነው። እግዚአብሔር የደሃደጎችን ደም ይበቀላል። ሀገር አለኝ መብቴን የሚያስከብርልኝ መንግስት አለኝ ብለው ተዘለው ከሚቀመጡበትና ከሚኖርበት ስፍራቸው ህይወታቸውን ሲያጡ የአካል ጉዳት ሲደርስባቸው ቆመው ሊያድኗቸው ሲገባቸው ያላዳኗቸው የመንግስት ባለ ስልጣናት ህግ አስከባሪዎች ኃይሎች ግፈኞች ያደረሱትን ግፍ ብቻ አይደለም ዝም ባዮቹንም እግዚአብሔር ይፈርዳል። የናይተንኛ ዝም ልንል አይገባንም። ድምጻችንን ድምጽ ለሌላቸው ልናሰማ ይገባል። ልንሟገት የሚገባንን ነገር ሁሉ ማድረግ ይኖርብናል። ተቃዋሚ እንዳይነሳብኝ በሚል ፍርሃት የስልጣን ዋስትና ለመጠበቅ ባለ ድብቅ ፍላጎታችን የንጹሃን ዜጎችን ሞትና መከራ ችላ ብንል እኛ በቆማችን በውስጣችን ሚንቀሳቀሰው ደማችን አይነት ነው የነሱ ደም የፈሰሰው። እኛ በሩቅ ላለነው መከራ የደረሰባቸው ኢትዮጵያውያን ወገኖቻችን ችግር ወሬና የፖለቲካ አጀንዳ ብቻ ሊሆንብን ይችል ይሆናል። ለእግዚአብሔር ግን ይህ ጉዳይ በቸልታ የሚታይ ዝም የሚባል ነገር አይደለም። ለጻድቁ አምላክ ለእግዚአብሔር ይህ ጉዳይ የፍትህ ጉዳይ ነው። ይህ ጉዳይ ለእግዚአብሔር የፈጠራቸው የፍጡራኑ ጉዳይ ነው። እግዚአብሔር የፍርድና የቅጣት እርምጃ ሊወስድበት በሚችልበት ጉዳይ ላይ በሰዎች የሚደርሰውን መከራና ችግር የኛን የራሳችንን ህይወት ስለሚነካ ፈራ ተባ በማለት ወደ ሞት የሚነዱትን ሊታረዱ የተወሰነባቸውን አለመርዳታችን መንፈሳዊ አቋማችን የተልፈሰፈሰ ሃይማኖታችን ደካማ ይሆንን ህሊናችን የሞትን ሰዎች እንሆናለን። በመዝሙረ ዳዊት በመራፍ 10 ላይ የእግዚአብሔር ሰዎች ስለ ፍትህ ያላቸውን ህሊና ያሳያል። ይህ መዝሙረ ዳዊት ምዕራፍ 10 ሚለውን ላንብብላችሁ። እግዚአብሔር ሆይ ለምን እንዲህ ርቀህ ቆምህ? በመከራ ጊዜ ለምን ድምጽህን አጠፋ? ክፎች የተጨነቀውን በብሪት ያሳድዳሉ፣ በወጠኑት ተንኮል ይጠመዱ እያለ ይጸልያል። ክፉ ሰው በልቡ ምኞት ይኮራራል፣ ስግብግቡን ይባርካል፣ እግዚአብሔርን ይዳፈራል። ክፉ ሰው ከትዕቢቱ የተነሳ እግዚአብሔርን አይፈልግም፣ በሐሳቡም ሁሉ አምላክ የለም። መንገዱ ዘወትር የተሳካ እቡይ ከሕግም የራቀ በመሆኑ በጠላቶቹ ላይ ያፌዛል። በልቡም ከስፍራዬ የሚነቀንቀኝ የለም፣ ከትውልድ እስከ ትውልድ መከራ አያገኘኝም ይላል። አፉ መርገምን ቅጥፈትንና ግፍን የተሞላ ነው። ሽንገላና ክፋት ከምላሱ ስር ይገኛል። በየመንደሩ ስርቻ ያደፍጣል። ንጹሃንን በሰዋራ ስፍራ ይገድላል። አይኖቹን በምስኪኖች ላይ ያነጣጥራል። በደሉ በደን ውስጥ እንዳለ እንዳንበሳ በስውር ያደባል። ረዳት የሌለው ለማያዝ ያሸምቃል። ዳውን አፈፍ አድርጎ ወጥመዱ ይጎትታል። ምስኪኑንም ይደቃል። ምስኪኑም ይደቃል፣ አንገቱን ይደፋል፣ ያልታደለውን በክንዱ ስር ይወድቃል። በልቡም እግዚአብሔር ረስቷል፣ ፊቱን ሸፍኗል፣ ፈጽሞም አያይ ይላል። እግዚአብሔር ሆይ ተነስ፣ አምላክ ሆይ ክንድህን አንሳ፣ ረዳት የሌላቸውን አትርሳ። ክፉ ሰው በእግዚአብሔር ላይ ለምን ክፉ ይናገራል? በልቡስ ስለ ሥራዬ አይጠይቀኝም ለምን ይላል? አንተ ግን መከራንና ሐዘንን ታያለህ፣ በጅህም ዋጋ ለመክፈል ትመለከታለህ። ምስኪኑን ራሱን በአንተ ላይ ይጥላል፣ ለድሃ አደጉም ረዳቱ አንተ ነህ። የክፉና የበደለኛውን ክንድ ስበር፣ የእጁንም ስጠው፣ ምንም እስከማይገኝ ድረስ እግዚአብሔር ከዘላለም እስከ ዘላለም ንጉሥ ነው ይላል። የኔና የእናንተ አምላክ የክርስቲያኖች አምላክ እግዚአብሔር ዳኛ ነው፣ ፈራጅ ነው። ግፈኞች ድሃ አደጎችን ሲያጠቁ የሚቋቋማቸው የሚፈርድባቸው አምላክ ነው። በሰማይ በሰው ልጆች ላይ የመንግስት ላይ የሚሰለጥን የሰማይና የምድር ጌታ የነገስታት ንጉስ የሆነ የናዝሬቱ ኢየሱስ ክርስቶስ አለ። ሰዎች ሁሉ እንዲድኑ እንጂ እንዲጠፉ የማይወደው ይሄ አምላክ በሰዎች ላይ ግፍ ሲደረግ እግዚአብሔር ይበቀላል። እኛ እንዲህ ያለ አምላክ ይያለን በመከራ ጊዜ ጉልበታችን የላላ ህሊናችን ፍትህን ያጓደለ ክፉዎች የሚሰሩትን ነገር የሚያስተናግድ ሰማነው ለትምህርታችን ለሀገራችንም ሰላምን የሚያመጣ እግዚአብሔር ጸጋን ይስጥልን። ክብር ምስጋና ለእግዚአብሔር ነው። በጌታ በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።